Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችው የሐምሌ 17 2007 ዓ ም ስርጭቶቻችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማን የኢትዮጵያና ኬንያ ጉዞ የተመለከቱ ዘገባዎችንና ትንታኔዎችን በስፋት ይዘናል። ከትምህርት ተቋማት የተመረቁ ሞግዚቶች ለልጆችዎት ይፈልጋሉ? በዚህ ዙሪያ ሽሩሮ የሚባል የማሰልጠኛ ተቋም ሞግዚቶችን በማሰልጠን ላይ ይገኛል። ዝርዝሩን ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን የዓለም ዜናዎች እናሰማ።
እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የሶማሊያና የአፍሪካ ህብረት ኃይሎች የአልሻባብ ነውጠኞችን ዛሬ ከሌላ ቁልፍ ስትራቴጂያዊ ከተማ ከዲንሱር አስወጥተዋል። ዲንሱር በደቡብ ሶማሊያ ቤይ ግዛት ውስጥ ትገኛለች። የሶማሊያው መከላከያ ሚኒስትር አብዱቃድር ሼክ ዲኒ ለአሜሪካ ድምፅ እንደተናገሩት የህብረት ኃይሉ አስለቅቆ የተቆጣጠራት ዲንሱር ከተማ ከሞቃዲሾ 240 ኪሎ ሜትር ርቀት ላይ ትገኛለች። ሁለተኛዋ ጠንካራ የነውጠኛው ቡድን ይዞታ መሆኗ ነው በአንድ ሳምንት ውስጥ የመንግስቱና የአፍሪካ ህብረት ኃይሎች ሲያስለቅቋት። ነውጠኞቹ የኢትዮጵያና የሶማሊያ መንግስት ወታደሮች ከመድረሳቸው ከሰዓታት በፊት ለቀው መውጣታቸውን የከተማዋ ነዋሪዎች ያስረዳሉ። በአሁኑ ወቅት ዲንሱር የሚገኙ አንድ ወታደራዊ ባለሥልጣን ሰራዊቱ ነውጠኞቹ ከቀብረዋቸው የሄዱትን ፈንጂዎች በማጽዳት ላይ መሆኑን ተናግረዋል። ቱርክ በሶሪያ ያለውን ራሱን እስላማዊ መንግስት እያለ የሚጠራውን ነውጠኛ ቡድን ኢላማዎች በአየር መደብደቧን አስታወቀች። ይህም ከጽንፈኛው ቡድን ጋር በሚካሄድ ጦርነት ጠልቃ መግባቷን አመልክቷል። ከጠቅላይ ሚኒስትሩ ቢሮ በተሰጠ መግለጫ መሠረት ሦስቱ የቱርክ ኤፍ 16 ተዋጊ ጄት አውሮፕላኖች ኪሊስ ክፍለ ሀገር ውስጥ በሚገኙ ኢላማዎች ላይ ጥቃቱን ለማካሄድ ዛሬ ማልደው የተነሱት ደቡብ ምስራቅ ግዛት ውስጥ ከሚገኘው ዲያባክር ጣቢያ ነው። ጄቶቹ ተልኳቸውን ያለ ችግር ፈጽመው ወደ ጦር ሰፈራቸው ከመመለሳቸው በፊት አራት ቦምቦችን በሁለት የነውጠኛው ቡድን ዋና ጽህፈት ቤቶችና አንድ የመሰብሰቢያ ስፍራ ላይ መጣላቸውን መግለጫው ጨምሮ ገልጿል። ጠቅላይ ሚኒስትር ዳቮቶግሉ በጋዜጣዊ መግለጫቸው ላይ ሲናገሩ መንግስታቸው በቱርክ ላይ የሚፈጸመውን ጥቃት አይቶ እንዳላየ እንደማይሆን አስጠንቅቀዋል። በዚህ ዘመቻ መልእክታችን ግልጽ ነው ያሉት ጠቅላይ ሚኒስትሩ በድንበራችን አካባቢ ለሚፈጠር አስጊ ሁኔታ የጦር ኃይላችን ተገቢውን ምላሽ ይሰጥ ዘንድ ሙሉ ስልጣን አጎናጽፌያለሁ ብለዋል። ቱርክ ሶሪያ በሚገኘው እስላማዊ መንግስት ነኝ በሚለው ቡድን ላይ የአየር ድብደባ ስታካሄድ የዛሬው የመጀመሪያው መሆኑ ነው። ከሦስት ሳምንታት በፊት ደቡብ ምስራቅ አፍጋኒስታን ውስጥ በተካሄደ የአየር ድብደባ አንድ የአልቃይዳ ከፍተኛ የወታደራዊ ዘመቻ አስተባባሪ መገደሉን የዩናይትድ ስቴትስ ጦር ሰራዊት አስታውቋል። ፔንታገን ዛሬ ባወጣው መግለጫ አቡ ሀሊል አልሱዳኒ በነሐሴ አራቱ ጥቃት የተገደለው ፓኪስታንን በሚያዋስነው ፓቲካ ክፍለ ሀገር ውስጥ ነው ብሏል። አልሱዳኒ የሱኒ ነውጠኞች የአጥፍቶ ጠፊና ፈንጂ ቀባሪዎች ቡድን ዋና አስተባባሪ እንደነበር የገለጸው የፔንታገኑ መግለጫ በዩናይትድ ስቴትስ በአፍጋኒስታንና ፓኪስታን ኃይሎች ላይ በተካሄዱ ጥቃቶችም ተሳትፏል ሲል አክሏል። መግለጫው አልሱዳኒ በአየር ጥቃቱ ከተገደሉ ሦስት አደገኛ ሰዎች አንደኛው ነው ይበል እንጂ ታዲያ የሌሎቹን ሁለቱን ግለሰቦች ስም አላሳወቀም። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር በመግለጫቸው በአካባቢውና በዓለም ዙሪያ ያሉ ጽንፈኞች ለሚያደርሷቸው ጥቃቶች ምላሽ መስጠታችንን እንቀጥላለን ብለዋል። የአቡ ሀሊል አልሱዳኒ መገደል አልቃይዳ በዓለም ዙሪያ የሚያካሄደውን የጥፋት ዘመቻ በጽኑ ይጎዳል ተብሎ ይታመናል። በመጨረሻም በዩናይትድ ስቴትስ የሉዚያና ከተማ ፖሊስ ትላንት ማታ በአንድ የሲኔማ ቤት አዳራሽ ውስጥ ተኩስ ከፍቶ የራሱን ሕይወት ከማጥፋቱ በፊት ሁለት ሰዎችን የገደለውንና ሌሎች ዘጠኝ ያቆሰለውን ግለሰብ ማንነት ለይቷል። የላፋየት ከተማ ባለሥልጣናት የ59 ዓመት ዕድሜ ስላለው ተጠርጣሪ ስለ ጆን ራስል ሃውሰር ተጨማሪ መረጃዎችን እያሰባሰቡ መሆናቸውን ገልጸዋል። የከተማዋ ፖሊስ አዛዥ ጂም ክራፍት ግለሰቡን ለኑሮ ዓላማ የሌለው ዝም ብሎ የሚዋልል ሲሉ ገልጸውታል። ጆን ራስል ሃውሰር ትሬን ሬክ የተሰኘው ፊልም ሲታይ ጥቃቱን ባደረሰበት ወቅት በሲኔማ ቤቱ አዳራሽ 100 ያህል ሰዎች ነበሩ ተብሏል። ፕሬዚደንት ባራክ ኦባማ ስለ ድንገቱ ወደ ኬንያ በበረራ ላይ እንዳሉ በብሔራዊ ጸጥታ አማካሪያቸው በሊሳ ሞናኮ ማብራሪያ ተሰጥቷቸዋል። ቲማቸው ምርመራውን እየተከታተለ በየጊዜው ውጤቱን እንዲያሳውቃቸው ፕሬዚደንቱ መመሪያ መስጠታቸውን የማስታወቂያ ሚኒስትራቸው ጆሽ ኤርነስት አስረድተዋል። ዜናው አበቃ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የአባታቸውን የትውልድ ሀገር የሆነችውን ኬንያን እና በመቀጠልም ኢትዮጵያን ይጎበኛሉ። ፕሬዚዳንቱ ዛሬ አርብ ኬንያ የሚገቡ ሲሆን በዕለቱ ዋና ከተማዋ ናይሮቢ በሚገኘው ዓለም አቀፍ የንግድ ፈጠራ ጉባኤ ግሎባል ኤንተርፕርነርሺፕ ሰሚት ላይ ይካፈላሉ። የአሜሪካ ድምጿ ካሮል ካስቴል እዚህ በዋሽንግተን ዲሲ የሚገኘው የዓለም አቀፍ ጉዳዮች ምሁራዊ ጥናትና ምርምር ተቋም ዊድሮ ዊልሰን ማዕከል የአፍሪካ ፕሮግራም ዲሬክተር የሆኑትን ሞንዲ ሙዋንጉ ስለ ፕሬዚዳንቱ የሁለቱ አገሮች ጉብኝት፣ ስለ ዓለም አቀፍ ጉባኤና ሌሎችም ጭምር አነጋግራለች። ቆንጅታዬ ታቀርበዋለች።
በስልጣን ላይ ያሉ የዩናይትድ ስቴትስ መሪ ኢትዮጵያን ሲጎበኙ ፕሬዚደንት ባራክ ኦባማ የመጀመሪያ ነው የሚሆኑት። የኢትዮጵያ ጉብኝታቸው ጥያቄዎችን አስነስቷል። ምክንያቱም ኢትዮጵያ በምጣኔ ሀብት ረገድ ከፍተኛ ስኬት ያስመዘገበችና እያደገች ያለች ሀገር መሆኗ እንዳለ ሆኖ ከባድ ችግሮች አሉባት። ጋዜጠኞች ላይ ከባድ አፈና ይካሄዳል። ይህ ባለበት ፕሬዝደንት ኦባማ የሚያደርጉት ጉብኝት የተሳሳተ መልእክት ያስተላልፋል የሚሉ ነቀፋዎች አሉ። ምን አስተያየት አለዎት? በማለት ካሮል ካስትል ለዊልሰን ማዕከሏ የአፍሪካ ፕሮግራም ዲሬክተር ካነሳችው ጥያቄ እንጀምራለን። የኢትዮጵያ ጉብኝታቸው በራሱ ትልቅ ግምት የሚሰጠው ሆኖ ሳለ ጉብኝቱን እንደ አፍሪካ ህብረት ጉብኝት አድርጎ መመልከትም ይገባል ይላሉ።
Both Kenya and Ethiopia have been controversial choices, I think, for some people in the Africa interested community.
አፍሪካ በሚከታተለው ማህበረሰብ ውስጥ ሁለቱንም ኬንያና ኢትዮጵያን ለፕሬዝዳንቱ ጉብኝት መምረጣቸው በአንዳንዶች ዘንድ ውዝግብ ያስነሳ ጉዳይ ይመስለኛል። ሁለቱንም ሀገሮች አስመልክቶም የውዝግቡ መንስኤ የሆነው ቁልፉ ጉዳይ ያስተዳደርና የሰብአዊ መብት ጉዳይ ነው። ነገር ግን ኬንያና ኢትዮጵያን በተለይ ጸጥታን በሚመለከቱ ጉዳዮች የዩናይትድ ስቴትስ ቁልፍ አጋሮች መሆናቸውን ማስታወስ ይገባናል። ሁለቱም ሀገሮች በሶማሊያ ባለው ሁኔታ ከባድ የሆነ ፈተና የተደቀነባቸው ሀገሮች ናቸው። ይህ የጸጥታ ችግር ደግሞ በአጠቃላይም የአፍሪካ ቀንድን አልፎም ዓለም አቀፍ ስጋት ነው። በዚህ ረገድ ሁለቱም ሀገሮች የዩናይትድ ስቴትስ ሸሪኮች ናቸው። ፕሬዝዳንቱ የሚያደርጉት ጉብኝት ሁለቱ ሀገሮች በክልሉ ሰላምና ጸጥታን ለማስፈን እንዲሁም አልሸባብን ለመታገል ስለሚያበረክቱት አስተዋጽኦ በግንባር ተገኝተው ለማመስገን እድል ይፈጥርላቸዋል። ሁለቱ ሀገሮች በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ውስጥ ስለሚጫወቱት ሚናም እንዲሁ። ኢትዮጵያ ለተባበሩት መንግስታት ድርጅት የሰላም ተልዕኮች በምታዋጣቸው ወታደሮች ብዛት ከዓለም አራተኛ ስትሆን ኬንያ 29ኛ ነች። ከዚህም በላይ በደቡብ ሱዳንና በመካከለኛው አፍሪካ ሪፐብሊክ ግጭቶች የሚጫወቱት የሽምግልና ሚናም አለ።
So I think that's important. The concerns on the governance and human rights issues I think are well placed. And this is definitely something that we would encourage
ትልቅ ስፍራ ሊሰጣቸው የሚገባ ይመስለኛል። አስተዳደርና ሰብአዊ መብቶችን በሚመለከት የሚሰሙት ስጋቶችም ተገቢ ስጋቶች ናቸው። ፕሬዝዳንቱ በሁለቱም ሀገሮች በሚያደርጓቸው ጉብኝቶች ጉዳዩን እንዲያነሱ ማበረታታት ያስፈልገናል። እንደሚያነሱ ምርግጠኛ ነኝ። እነዚህን ጉዳዮች ለማንሳት አመቺ ድል ማግኘት ወሳኝነት አለው። ምክንያቱም ዩናይትድ ስቴትስ በተአማኒነትና መርሆቿን ተሞርክዛ ድምጿን ማሰማት የምትችልባቸው ጉዳዮች ስለሆኑ አፍሪካውያንም እንደ ህዝብ ከዩናይትድ ስቴትስ ይህንን ይጠብቃሉ። በዚህ ጉዳይ መጨመር የሚፈልገው ነገር አለ። የኢትዮጵያ ጉብኝታቸውን የምናይበት መንገድ ትልቅ ቦታ አለው። ኢትዮጵያን የሚጎበኙ መሆኑ በራሱ ትልቅ ነገር ቢሆንም የኢትዮጵያ ጉብኝት ብቻ አድርገን ሳይሆን ወደ አፍሪካ ህብረት የሚያደርጉት ጉዞ አድርገን بنመለከተው ደግሞ የበለጠ ክብደት ይሰጣዋል። በዚያ መልኩ ካየነው ጉብኝቱ ፕሬዝዳንት ኦባማ 53 አባል ሀገሮች ባሉት አህጉራዊ ህብረት መድረኩን ተጠቅመው ለአፍሪካውያን ለዜጎቹ በእነዚህ በተነሱት ቁልፍ ጉዳዮች ዙሪያ የሚናገሩበት እድል ይፈጥርላቸዋል። ፕሬዝዳንቱ ይህን እንደሚያደርጉም እተማመናለሁ።
በርግጥም ቀደም ሲል እንዳልኩት በጉዳዩ ብዙ ተጽፎበታል ብላ ተቀጥላለች ጋዜጠኛ ካሮል ካስትል። ለምሳሌ ዋሽንግተን ፖስት ጋዜጣ ኢትዮጵያ በጋዜጠኞችና የፖለቲካ ተቃዋሚዎች አፈናዋ በአህጉሩ ግንባር ቀደም ነች በማለት ፖስት የፕሬዝደንቱን የኢትዮጵያ ግብኝት ውሳኔ አጥብቆ ነቅፏል። ስለዚህ ፕሬዝደንት ኦባማ እጅግ አንገብጋቢ የሆነውን የጸረ ሽብርተኛ ትግል አጋርነትና የሰብአዊ መብት ከበሬታውን ሚዛናዊ በሆነ መንገድ ለማንሳት የሚችሉበት ሁኔታ ይኖራል ብለን ተስፋ እናደርጋለን ስትል ተቀጥላለች። ኬንያ ናይሮቢ ውስጥ የሚከፈተውና ፕሬዝደንት ባራክ ኦባማ የሚካፈሉበት ዓለም አቀፍ የንግድ ስራ ፈጠራ መሪዎች ጉባኤ በአፍሪካ ሲካሄድ የመጀመሪያ ጊዜ ነው። ስለዚህ ጉባኤና ፕሬዝደንቱ መገኘታቸው ያለውን ትርጉም ያውሱን በማለት ተቀጥላለች።
This is very important both to the US but also to US global relations particularly with emerging economies. The Global Entrepreneurship Summit was actually born out of
the Dubai United States ብቻ ሳይሆን ከተቀረው ዓለም በተለይም ኢኮኖሚያቸው እያደገ ካሉ ሀገሮች ጋር ላላት ግንኙነት ትልቅ ትርጉም ያለው ነው። እንደውነቱ ከሆነ ዓለም አቀፍ የንግድ ፈጠራ መሪዎችን ጉባኤ ተወጠነው ፕሬዝዳንት ኦባማ እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት ካይሮ ላይ ባደረጉት ንግግር ነው። እያደጉ ያሉ ሀገሮች ያላቸው እምቃቅም ወጥቶ ህዝቦቻቸውን መጥቀም እንዲችሉ የምጣኔ ሀብት እድገትን አስፈላጊነት በዚያ ንግግራቸው አስገንዝበዋል። ከሳህራ በታች ባለው የአፍሪካ ክፍል ሲካሄድ የመጀመሪያው ነው። በሁለተኛ ደረጃም ኬንያን سنመለከት በተለይም የመረጃ ቴክኖሎጂ ዘርፍ እድገት መናሃሪያ ከመሆኗን በስተቀር በምስራቅ አፍሪካ ከማናቸውም ትልቅ ኢኮኖሚ ባለቤትም ነችና እዚያ መካሄዱ ትልቅ ግምት ይኖረዋል።
ዋሽንግተን ዲሲ የሚገኘው የዊልሰን ተቋም የአፍሪካ ፕሮግራም ዳይሬክተር ሞንዴ ሙያዋንጓ በሰጡት ቃለ መጠይቅ ዙሪያ የተጠናቀረው ዘገባ አላበቃም። ፕሬዚዳንት ኦባማ በአፍሪካ ከሚታወሱባቸው ክንዋኔዎች አንዱ የአፍሪካ ወጣቶች መሪነት መርሃ ግብር ያሊ ማለት ነው በዋነኝነት የሚጠቀስ መሆኑን አስተዋውሰዋል። በፊታችን እሁድ የመስታወት ዝግጅት ይቀርባል፣ እንድትከታተሉ እንጋብዛለን። ተከታዩ ዘገባም በፕሬዚዳንት ባራክ ኦባማ የአፍሪካ ጉብኝት ላይ ያተኩራል። ለሁለት ቀናት ይፋ ጉብኝት የፊታችን እሁድ ምሽት አዲስ አበባ የሚገቡትን የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ኢትዮጵያ ውስጥ ለሰብአዊ መብቶች ጉዳይ ትኩረት እንዲሰጡ የሚጠይቁ በመቶዎች የሚቆጠሩ የተባሉ የትዊተር መልእክቶች የአንድ የቴሌቪዥን ስርጭት ቀጥታ ፕሮግራምን ማጨናነቃቸው ተዘግቧል። የዩናይትድ ስቴትስ አቋም የተቃዋሚ አባላትና የሲቪል ማህበረሰቡ እሴቶችን እንዲሁም የህዝቡን ሐሳብ የመግለጽ ነጻነት መብቶች ማክበር መሆኑን የውጭ ጉዳይ መስሪያ ቤቷ ቃል አቀባይም ገልጸዋል። ሰለሞን አባተ ሁሉን አቀናጅቶ ተከታዩን ዘገባ አሰናድቷል።
ፕሬዚደንት ባራክ ኦባማ ኮሜዲ ሴንትራል በሚባለው የቴሌቪዥን መዝናኛ አውታር ላይ በሚተላለፈው ዘ ዴይሊ ሾው ፕሮግራም ላይ ቀርበው ነበር። የፕሮግራሙ አቅራቢ ጆን ስቲዋርት ላለፉት 16 ዓመታት በሰሉ አስቂኝ አቃቂሮቹ የፖለቲካውን ዓለም ፕሬዚደንቶቹን ጨምሮ ፖለቲከኞቹንና ፖሊሲዎቻቸውን ሲጠርብ እንደሚባል በሽሙጥ በአሽሙር በስላቅ ሲተች ኖሯል። አሁን ስቲዋርት ሊሰናበት መሆኑ እየተሰማ ባለበት ጊዜ ፕሬዚደንት ባራክ ኦባማን ለሰባተኛ ጊዜ ጋበዘ።
You're also senioritis. Yes, what would you got about a year? You know, you're on your way. I can't believe that you're leaving before me. I'm issuing a new executive order.
በኦባማና በስቲዋርት መካከል የነበረው ንግግር እጅግ ጣዕመኛ ደግሞም ቁም ነገረኛ አልፎ አልፎም ቧልተኛ ብጤ ነበር። ስቲዋርትን እየወደዱት ሊሄድባቸው የመሆኑን ነገር ፕሬዚደንቱ አላመኑም። በብርቱ ሥልጣናቸውም ሊያስቀሩት አልቻሉም። ለማንኛውም ለዚያ ጠራቢያቸው ፍቅርና ክብራቸውን ገልጸው ተለያይተዋል።
Sir, thank you so much for stopping by and speaking with us. It's always a pleasure to see you.
You've been a great gift to the company.
አንተ ለዚህች አገር ታላቅ ስጦታ ነህ። አሁን ወደ ዋናው ነጥባችን ልግባ። ፕሬዚደንቱና ስቲዋርት እንዲህ የተሟሟቀውን ጭውውት ያደርጉ በነበረበት ወቅት የዴይሊ ሾው የትዊተር አድራሻ በታላቅ ማዕበል እየተመታ ነበር። ቮካቲቭ የሚባል የኢንተርኔት የብዝሃ ሚዲያ ውጤት እንደዘገበው ከሐምሌ 14 እስከ ነገ አርብ ሐምሌ 17 2007 ዓመተ ምህረት በሚዘልቅ አምስተኛ የማህበራዊ ሚዲያ ዘመቻ በመቶዎች የሚቆጠሩ የትዊተር መልእክቶች ፕሬዚደንት ባራክ ኦባማ ለግማሽ ሰዓት እየተናገሩበትና እየተጨዋወቱበት የነበረውን በአሜሪካውያን እጅግ የሚወደደውን ዘ ዴይሊ ሾው የትዊተር መልእክት አጨናንቀውት ነበር። መነጋገሪያው የኢትዮጵያውያን መልእክት ለኦባማ ነው። ሃሽታግ ኢትዮጵያንስ ሜሴጅ ቱ ኦባማ። የዘመቻው ተሳታፊዎች የፊታችን እሁድ አዲስ አበባ የሚገቡትን የአሜሪካ ፕሬዚደንት ትኩረት ለማግኘት በብርቱ ተረባርበዋል። በአጫጭር መልእክቶችና በፎቶግራፎች የታጀቡ መልእክቶች ናቸው ትዊት ሲደረጉ የነበረው። እባክዎ ጠቅላይ ሚኒስትሩ ጋዜጠኞችን አንዳርጋቸውን ኢትዮጵያውያኑን ሙስሊሞች እንዲፈቱ ይንገሯቸው። ፍትህ ዋጋ አለው ይንገሯቸው። የኢትዮጵያ መንግሥት ጋዜጠኞችንና ተቺዎቹን ለማሳደድ ጸረ ሽብር አዋጆችን እየተጠቀመ ነው። ኡስታዝ አቡበከር የኢትዮጵያ የሰላማዊ ትግል አርአያ አሁን ያለው ወህኒ ቤት ነው። ሰዎች እውነተኛ ብሶታቸውን ስላሰሙ እንዲህ ሊደረጉ ይገባቸዋል። በፎቶዎች የተደገፈ ትዊት ነው። የእምነት ነጻነት የሚደራደሩበት አይደለም። ሽብር ፈጠራን መጋፈጥ ያስፈልጋል። ነገር ግን መከናወን ያለበት ውጤታማ ለመሆን ከዓለም አቀፍ ሕግጋት ሳያፈነግጡ ነው። የኢትዮጵያ ሙስሊሞች ከሕዝቡ ቁጥር ከግማሽ በላይ ናቸው። ጸረ ሽብርተኝነት ሕዝቡን ለመጨፍለቅ መሳሪያ እየሆነ ነው። ሚስተር ፕሬዚደንት ኢትዮጵያ ውስጥ ከዲሞክራሲያዊ አመለካከት ተሟጋቾች ጋርም ይነጋገራሉ ብለን ተስፋ እናደርጋለን። የኢትዮጵያ መንግሥት ጸረ ሽብር ሕጉን ያላግባብ መጠቀሙን እንዲያቆም ይንገሩልን። ስለ አፍሪካውያን ፍትሕና ዲሞክራሲ የገቡትን ቃል ያስታውሱ። ብዙ እጅግ በጣም ብዙ ናቸው ትዊቶቹ። ኮሜዲ ሴንትራል ወይም ዘ ዴይሊ ሾው ወይም ጆን ስቲዋርት ለፕሬዚደንቱ አቅርበውላቸው ይሆን? ይህንን ለማጣራት እየሠራሁ ነው። ማምሻውንም ወደ ዋይት ሃውስም ደውዬ ነበረ። ለማንኛውም የትዊተር መልእክቶቹን አምሃሪክ ቪኦኤ ኒውስ ዶት ኮም ገብታችሁ ሁሉንም ማየት ትችላላችሁ። በእኔ በኩል ምላሽ ወይም መድረስ አለመድረሱን እንዳረጋገጥኩ ይዘንላችሁ እንቀርባለን። በሌላ በኩል ደግሞ ፕሬዚደንት ባራክ ኦባማ ወደ ኢትዮጵያ እየተጓዙ ባሉበት በዚህ ወቅት የኢትዮጵያ መንግሥት ተቃዋሚዎችን እያሰረ ነው። ስለዚህ የአሜሪካ መንግሥት ሐሳብ ምንድን ነው ተብለው የውጭ ጉዳይ መሥሪያ ቤቱ ቃል አቀባይ ጃን ኪርቢ ዛሬ በጋዜጠኞች ተጠይቀው ነበር። ለጊዜው ስለ ጉዳዩ መረጃ እንደሌላቸው ኪርቢ ተናግረው የሀገራቸውን መንግሥት አቋም ግን አስረድተዋል።
I'm not sure if there's been any specific outreach about this. I mean, obviously our position on
በመገናኛ ብዙሃን ላይ የሚዘገበውን ከመስማት በስተቀር ይህንን አስመልክቶ ግንኙነት ተፈጥሮ ይሁን አይሁን አላውቅም። ይሁን እንጂ በየትም ስፍራ የተቃውሞ አባላት መከበር እንዳለባቸው የሚያምነው የኛ አቋም ለረጅም ጊዜ የኖረና የማይናወጥ ነው። ህዝባዊነትን እንደግፋለን። ለተቃውሞ አባላቱ ለሲቪል ማህበረሰቡ አስተዋጽኦ ክብር አለን። ዜጎች የሚያስቡትን የመግለጽ ነጻነት ሊከበርላቸው አሳታፊ በሆነ የፖለቲካ ሂደትም ፍላጎታቸው እንዲካተቱላቸው እንደሚገባ እናምናለን። እነዚህ መብቶች ሲረገጡ በቅርበት እንመለከታቸዋለን። በጉዳዩ ላይ ግን የቅርብ መረጃ የለኝም።
ፕሬዚደንት ባራክ ኦባማ ኢትዮጵያን ሲጎበኙ የመጀመሪያው በስራ ላይ ያሉ የዩናይትድ ስቴትስ ፕሬዚደንት ሊሆኑ ነው።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ወላጆች እምነት ጥለው ልጆቻቸውን እንዲያሳድጉ ኃላፊነት የሚሰጧቸው ሞግዚቶች ስልጠና ያስፈልጋቸዋል ይላል ሰሞኑም በዚህ ዘርፍ የሰለጠኑትን ያስመረቀው እሽሩሩ የሞግዚቶች ማሰልጠኛ ተቋም። ለሞግዚትነት የቀጠሯት ወጣት ያሳሰበቻቸው ባልና ሚስት እርሷን ለማስተካከል የጀመሩት ጥረት እነሆ ወደ ማሰልጠኛ ተቋምነት አድጓል ይለናል እስክንድር ፍሬው ከአዲስ አበባ በላከው ዘገባ።
ከቤት ወደ አደባባይ፣ ከአንዲት ወጣት ወደ በርካቶች ለመሄድ ያሰቡ ወላጆች ከግል ተሞክሮ ተነስተው አቋቋሙት እሽሩሩ የሞግዚቶች ማሰልጠኛ። እናም በአንድ ቤተሰብ የተጠነሰሰ ሐሳብ ወደ ማሰልጠኛ ማዕከልነት አደገ። ወይዘሮ ምህረት አበራና አቶ ሰለሞን ሙልጌታ የተባሉት ባልና ሚስት እሽሩሩ የሚባለውን የሞግዚቶች ማሰልጠኛ ተቋም ያቋቋሙት እንዲህ በቤታቸው ካዩት በመነሳት ነው። ከሁለት ዓመታት በፊት የማሰልጠኛው ማኔጂንግ ዳይሬክተር አቶ ሰለሞን ሙልጌታ ለቪኦኤ አብራሩት ይሄንኑ ነው።
ሲጀመር ከባለቤቴ ከወይዘሮ ምረት አበራ ጋር በጋራ በመሆን ይሄን ነገር ያሰብነው ቤታችን ውስጥ ስንገባ አንድ ቀን ልጃችን ተጨማሪ ቋንቋ ሲናገር ሰማነው። ተጨማሪ ማለት አብራው የነበረችው መታሳደገው ሞግዚት እሷ የምትናገረውን ቋንቋ ሲናገር ሰማነው። ከዛ ስናይ ደነገጥኩኝ እኔ። ቋንቋ መቻሉ እንዳንድ ነገር ሆኖ እንዳለ ሁለተኛ ነገር ግን አሳሳቢ የነበረው ነገር ከኔና ከእናቱ የተለየ ባህሪም ወደ ልጁ እየተሻገረ እንደሆነ ተረዳን። ስንመለከተው
አብዛኛውን ጊዜውን ከሷ ጋር ስለሚያጠፋ
ልጅቷ ምንም የምታውቀው ነገር ስለሌለ እሷ አኩራፊ ናት፣ እሷ ፈሪ ናት። ልጁን ተው ለማለት የምትጠቀምበት ነገር ጅቡ መጣል፣ ማስፈራራት፣ ስነ ልቦናው እየተጎዳ መጥቶ ሙሉ ለሙሉ እሷን እየመሰላት መጥቷል። ስለዚህ እሷን አይተ እሱን ታያለ፣ እሱን አይተ ደግሞ እሷን። ስለዚህ ወላጆቹን ሳይሆን ልጁ እየሆነ ያለው አሳዳጊውን ነው። ስለዚህ ይችን ልጅ እንደገና ስንመለከታት ያላትን እየሰጠች ያለችው፣ ስለዚህ ያላትን መስጠት እንድትችል ጥሩ እውቀት መስጠት አለብን ብለን መጀመሪያ በሞግዚታችን ጀመርን።
እሷን በማስተማር ጀመርን
እና አሁን ሞግዚታችን 5 ዓመቷ ነው ከኛ ቤት ማለት ነው። ልጆቻችንን እያሳደገች ከዚ በኋላ ሌላ ተጨማሪ ልጅ ወለድን። ከዛ ይህ ችግር አለ ወይ ብለን ከቤታችን አወጣ ነው እና በአካባቢያችን በከተማ ደረጃ ላይ ጥናት አደረግን። ስናደርግ በመዋለ ህጻናት፣ በትምህርት ቤቶች፣ በህጻናት ማሳደጊያ፣ በመሳሰሉት ልጆች በሚገኙባቸው ቦታዎች ጠቅላላ ላይ ከ27 ያላነሱ ጥያቄዎችን አዘጋጅቼ መዞር ጀመርኩኝ።
መጠይቅ አዘጋጅቼ
ሞግዚትነት ለምን ትሰራለሽ? ደስተኛ ነሽ ወይ? ልጆች ሲያጠፉ ምን ታደርጊያለሽ? ልጆች እንዴት ታባቢያለሽ? በደሞዙ ደስተኛ ነሽ ወይ? ስልጠና ቢዘጋጅላችሁ መሰልጠን ትፈልጋላችሁ ወይ የሚለውን ነገር ስጠይቅ 97% የሚያሳየው ያልሰለጠነ የሰው ኃይል በትምህርት ቤቶች በሞግዚት ማሰልጠኛ ውስጥ። ይሄ ደግሞ በቀጣይነት በእኛ ቤት የተፈጠረው ችግር አስፈተስተያው በአገር ደረጃ ከፍተኛ ኪሳራ ሊያመጣ የሚችል ነገር እንደሆነ አሰብንና ይህን የስልጠና ማዕከል ለማቋቋም ከባለቤቴ ጋር ተመካከርን። ሽሩሩን አቋቋም ነው።
አሰገደች ገዙ፣ ሰላማዊት አይሉ።
እናም ሕፃናትን የማሳደግ ኃላፊነት መውሰድ በሞግዚትነት መቀጠር ያለባቸው በዘርፉ የሰለጠኑ እንዲህ ተጨብጭቦላቸው የተመረቁ እንዲሆኑ ተቋሙ ስራ ቀጥሏል። እስካሁንም በአብዛኛው 3 ወራት የሚፈጀውን ስልጠና የወሰዱት ተመራቂዎች ቁጥር 260 መድረሱን መስራቾቹ ገልጸዋል። ሰሞኑን ከተመረቁት አንዷ አሰገደች ገዙ ወደ ማሰልጠኛው የገባችው ለ4 ዓመታት ከቆየችበት ሊባኖስ እንደተመለሰች ነው። ስልጠናው ጠቃሚ እንደነበር ትናገራለች።
ስራውንም ስለምወድ እዛም ልጅ ስለነበረች አሳድጌያለሁ። ልጅ ስለምወድ ስራውንም ስለምወድ መማር ፈለግኩኝ።
ትምህርቱ ምን ያህል ጠቀመኝ ትያለሽ አንቺ?
ጠቅሞኛል። ስለ ልጅ አያያዝ ከዚህ በፊትም ብዙም አላቅም፣ ግን ያው በተለምዶ ልጅ ያድጋል። ያው ግን እዚህ ስገባ የሚያስፈልጉ ነገሮች ለልጆች ጥንቃቄ፣ ወይ ቢወድቁ ወይም ቢሉ ደግሞ ቶሎ ብሎ እርዳታ ለመስጠት ያለውን ነገር አስተምሮኛል። በተረፈ ደግሞ ንጽህና አጠባበቅ ሁሉንም በይበልጥ እንዳቅ ረድቶኛል እና ስራውንም አሁን አስቀጥሮኝ እየሰራኝ ነው።
ስንት ወር ነሽ ከጨረሽ?
ከጨረስኩ ከአንድ ወር ነው እና ስዊስ ተፈትኜ አለፍኩኝ።
ብቃት ማረጋገጫ ፈተና ተፈተንሽ?
ፈትኜ አለፍኩኝ። ከዛ ድርጅቱ ጋር ሰው መጣ፣ ጠየቀ፣ ተቀጠርኩኝ።
ድርጅቱ ውስጥ ነው የምትሰሪው? ግለሰብ ቤት ነው?
አይ ከፍተው ነው፣ ማዋያ ማለት ነው። ከፍተው ድርጅት ነገር ነው።
ከተቋሙ የመጀመሪያ አሰልጣኞች አንዷ መሆኗን የምትናገረው ሀና ጎበዜ ደግሞ በዚህ ሙያ በስራ ላይ ትገኛለች።
ሴሚሲ ግቢ ውስጥ ነው የምሰራው። ሽሩሩ አምና ካስመረቋቸው ተማሪዎች መካከል አንዷ ነኝ። የመጀመሪያ ተመራቂዎች ማለት ነው። አስታውሳለሁ፣ ግንቦት 28 ነበር ምርቃቱ። ሰዎቹ በ27 አናገሩኝና እኔ ያው በ29 ስራ ጀመርኩኝ ማለት ነው። እያሳደግኳት ነው። የ2 ወር ልጅ ሆና ነው ልጅቷን እየተረከብኳቸው። አሁን 1 ዓመት ከ3 ወሯ ነው።
ያንቺ ልጅ ሆናለች ማለት ነው?
አዎ፣ በጣም ነው የምወዳት። የቤት ስሟ ቤላ ይባላል። ሙሉ ጊዜን ከእሷ ጋር ነው የማሳልፈው። በወር አንዴ ነው ቤተሰቦቼን የማየው፣ ግን በጣም ደስተኛ ነኝ። ምክንያቱም ከልጆች ጋር እንደማሳልፍ የሚያስደስት ነገር የለም። ይሄን ለሽንገላ አይደለም ምለው፣ የእውነት ማለት ነው። በተፈጥሮ በእርግጥ ልጅ እወዳለሁ ቤተሰቦቼ የምትጠይቅ ልጅም ሆኜ ማለት ነው። እና እኔ ከሳውዲ ተመላሽ ነኝ። አምና 160 ሺህ ህዝብ ከገባበት ጊዜ ያኔ ነው የገባሁት። ሳውዲ 2 ዓመት ከምናምን ቆይቻለሁኝ።
የሌላው አሰልጣኝ የመሰሉ ሰጠኝ እቅድ ደግሞ ከፈትኩት ያለችውን የህፃናት መዋያ ማጠናከር ነው።
በግሌ ራሴ ስራ ዴኬር ከፍቼ ነው ያለሁት አሁን። እና የሙያ የፈለግኩት በራሴ ለመንቀሳቀስ ዴኬር ያው ይህንን አውቀህ ብትከፍተው መልካም። በዛ ነው
የህፃናት ሙያ ከፍተሽ የግልሽን። ስንት ህጻናት አሉ አንቺ ጋር?
አሁን ትምህርት ላይ ስለሆንኩ ለጊዜው ልጆች አልተቀበልኩም። ትምህርቱ ሳጠናቀቅ ግን የራሴ አንድ ህጻና ልጅ የከፈትኩበት፣ ሌሎች ልጆች አልያዝኩም ለጊዜው። አሁን ከዚህ በኋላ ያው አጠናክሬ እሰራለሁ እያልኩ ነው ትምህርቱን ስጨርስ።
በ2006 ዓ.ም የአስረኛ ክፍል መልቀቂያ ፈተና ወስዳ ወደ መሰናዶ የሚያስገባ ውጤት እንዳልመጣላት የምትናገረው ሀና አየለም ይህ ስልጠና የስራ እድል እንዳስገኝላት ትገልጻለች።
ፕራክቲስ ፈረንት የወጣሁበት ቦታ ነው ያገኘሁት።
የስራ የተግባር ላይ ልምምድ ለማድረግ የወጣሽበት?
የወጣሁበት ማለት እና እኛ ጋር ቀጤ ምናምን ነገር አሉ። እሺ አልኳቸው።
ምንድን ነው ድርጅቱ?
ድርጅቱ እንደ ኬር ነገር ነው፣ የህፃናት ሙያ ማለት ነው።
እሹሩሩ የሞግዚቶች ማሰልጠኛ ቀጣሪዎችን እየመዘገበ ለተመራቂዎቹ የስራ እድል እንደሚያመቻች ኃላፊዎቹም አስረድተዋል። ሰሞኑን የተመረቁት ለምሳሌ 75 ሰልጣኞች ሲሆኑ የተመዘገቡት ቀጣሪዎች ግን ወደ 800 መሆናቸውን ተቋሙ ያሰራጨው መረጃ አመልክቷል። ተቋሙ ሞግዚቶችን ብቻ በማሰልጠን ብቸኛው ሳይሆን እንደማይቀርም ኃላፊዎቹ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን voanews.com/amharic ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ቪኦኤ አማሃሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።
This program has come to you from the Voice of America, Washington.